voice of America. በአማራ ክልል ወደ ተለያዩ አካባቢዎች ደዋውዬ ባገኘኋቸው መረጃዎች መሰረት በስማዳ፣ በወገራ፣ በዳንግላ፣ በቻግኒ፣ በባህር ዳር፣ በደንበጫ፣ በእንጂባራና ሌሎችም አካባቢዎች ችግሮች እንዳሉ ያነጋገርኳቸው ሰዎች ነግረውኛል። በተለይ ዛሬ ብዙ ጉዳት ደርሶበታል በተባለው በስማዳ በተፈጠረ ግጭት ብዙ ሰው መሞቱን አንድ የሰልፉ ተሳታፊ ነበርኩ ያሉኝ የከተማው ነዋሪ ነግረውኛል። የት ነው አሁን ያሉት?
ደብረታቦር ሆስፒታል።
ምንድን ነው ያለው አሁን ደብረታቦር ሆስፒታል ውስጥ?
ደብረታቦር ሆስፒታል አሁን 6 ሰዎች መጥተዋል።
የከተማው
5 ወንዶች፣ አንድ ሴት።
ከየት ነው የመጡት እነዚህ ሰዎች?
እነዚህ ከስማዳ ነው የመጡት፣ ወገዳ ከተማ።
ምንድን ነው እስኪ የተፈጠረው ንገሩኝ።
ጠዋት እንደ ማንኛውም ህዝቡ ወጥቶ ሰልፍ አድርጎ ያቅም ዛሬ ወጣ። ሰልፍ ካደረገ በኋላ በሰላም ሰልፉን ጨርሶ ወደ ቤቱ ለመግባት ሲሞክር የከተማው ወይም የወረዳው የጸጥታ ዘርፍ ኃላፊ፣ የሚሊሻ ኃላፊ አቶ ደመቀ ይባላል ሰው ገደለ። እሱ ያንን ሰው ከገደለ በኋላ የተደረገው ምንድን ነው? ከተማ ውስጥ ያሉ የአርሶ አደር ታጣቂ ወይንም በስማቸው ቡጅሊ ነው የሚባሉት በየቀኑ መቶ ምናምን ብር እየከፈላቸው ወታደርም አይደሉም፣ እርሻቸውን ሰብላቸውን መሰብሰብ አቁመው የመጡ አርሶ አደሮች ናቸው። እነሱ ናቸው እንትን እያደረጉ ያሉት።
ከዛ ምን ሆነ?
ከዛ በኋላ እነዚህ ሰዎች መጡ፣ ግድያ ጀመሩ። በፍጹም እንደዚህ አይነት ተኩስ ተደርጎ የማይታወቅ ዝም ብለው ቀጥታ ወደ ህዝቡ ነው የተኮሱት። በዚህ ወቅት መጀመሪያ ላይ እኛ ከቁስለኛው ጋር እስከምንመጣ በአምቡላንስ ወደ ደብረ ታቦር እስከምንመጣ ድረስ 4 ሰው ሞቶ ነበረ።
ስንት ሰው ነው በአጠቃላይ የሞተው ማለት ነው?
በጠቅላላ እኔ እዛ ወረዳው ላይ እስካለው ድረስ 4 ሰው፣ እኔ ከመጣው በኋላ 7 ሰው እንደሞተ አሁን ተደውሎ ተነግሮኛል። 7 እና 4 11 ሰው። በቃ እልቂት ነው። የትም ከተማ አልተደረገም እስካሁን እልቂት። ትንሽ ከተማ ነች ከተማዋ።
እርስዎ የት ነበሩ ይሄ ሁኔታ በተፈጠረበት ጊዜ?
እዛው ከተማ ውስጥ ነበርኩ የነበርኩኝ።
ምን እያደረጉ ነበረ?
ያው እንደ ማንኛውም ሰው ሰልፍ ላይ ነበርኩኝ። ሰልፉን ኦልሬዲ ጨርሰን ወደ ቤት በመግባት ላይ እያለሁ ተኩስ ሰማን። ተኩሱን ሰምተን ስንወጣ ከዛም ከዚህም የወደቁ ሰዎች አገኘን።
ብዙ ሰው ነበር እንዴ መንገድ ላይ ያን ጊዜ ሰልፍ ላይ?
መጀመሪያ ላይ አዎ፣ መጀመሪያ ላይ የነበረው ሰው ከመሀል ከተማ አንስቶ ወንደር በር የሚባል የኤስኤችአይ ቢሮ አለ፣ ከሱ አልፎ ድረስ ረጅም ሰልፍ የያዘ ነበር። ከዛ በኋላ ባንዲራ ቀየሩ። ባንዲራ ቀይረው የአስተዳደሩን ግቢ ውስጥ በመግባት ባንዲራ እንቀይራለን አንቀይርም የሚል አይነት ነገር ኦልሞስት ከጨረሱ በኋላ ነው እንግዲህ ይሄ የሚሊሻ ጽሕፈት ቤት ኃላፊው አቶ ደመቀ የመጀመሪያውን ጥይት ያሳረፈው።
እሺ ይንገሩኝ፣ አሁን እሱ ጋር ባንዲራ እንቀይራለን አንቀይርም የሚለው ጭቅጭቅ ማለት ምን ማለት ነው? እንዴት ተነሳ? የምን ባንዲራ ነው የሚቀየረው?
አዎ ባንዲራ ማለት አሁን በኢህአዲግ ምን የተባለ ምልክት ያለው ባንዲራ
ኮከብ ያለበት
አዎ።
እሺ
ህዝቡ ኮከብ ያለበትን አውርዶ ኮከብ የሌለበትን ሲሰቅል ነው ተኩስ የተጀመረው።
ማን ነው አውራጁና ሰቃዩ?
ህዝቡ ነው። ህዝቡ ነው በሙሉ የከተማው ህዝብ።
ጥያቄ ነበረ ያ ባንዲራ እንዲወርድ መጀመሪያ ተነስቶ የነበረ?
ያው እንግዲህ የነበረው ምንድን ነው ወጣቱ ሰልፉን ጮህ ሲያሰማ ቆየ። ከዛ በኋላ እዛ ላይ የነበረውን ባንዲራ አውርዶ እዚ ላይ የነበረውን ወይንም አረንጓዴ፣ ቢጫ፣ ቀይ ምልክት የሌለበትን ባንዲራ ሊሰቅል ሲሞክር ነው እንግዲህ ተኩስ የተጀመረው። እዛ በኋላ እነዚህ በቀን 100 ብር የሚከፈላቸው ሚሊሻዎች ከአርሶ አደሩ የወጡ የአርሶ አደሩ ወገን የሆኑ ሚሊሻዎች በ100 ብር ብለው ነው ይህንን ግድያ የፈጸሙት።
የት ነው ከባንዲራ ጋር የተያያዘ ችግር የተፈጠረው?
እንግዲህ ያው ምንድን ነው ከባንዲራ ጋር የተያያዘ ችግር የተፈጠረው ከዚህ በፊት ህዝቡ የሚለው አለ። የመጀመሪያው የህዝቡ ጥያቄ ባንዲራ ስንናድር፣ ከዛ በተረፈ ከወልቃይት ጋር የተያያዘ ጥያቄ አነሳ። ከድንበር ጋር የተያያዘ ከድንበሩ ብቻ አይደለም፣ የመንግስት ለውጥ ያስፈልገናል፣ ከዚህ በኋላ ስርዓቱ ሊመራን አይገባም የሚል አነሱ። ከዛ በተረፈ በኦሮሚያ እና በሌሎችም አካባቢዎች በኢትዮጵያ ህዝቦች ላይ የሚደረገውን ግድያ እናወግዛለን የሚል ጥያቄም ነበራቸው። እንግዲህን እያደረጉ በሰላማዊ ሁኔታ አንድም ድንጋይ ሳይወረወር አንድም ንብረት ሳይወድም ነው ይሄ ነገር ሲካሄድ የቆየ የነበረው። በመጨረሻም በሰው ባለመሞቱ የተበሳጨው የከተማዋ ሚሊሻ ጽሕፈት ቤት ኃላፊ አቶ ደመቀ ጌትነት እሱ ነው የመጀመሪያውን እርምጃ በአንድ ሰው ላይ በመግደል የጀመረው።
እሳቸው የጸጥታ ኃላፊ ናቸው አሉኝ ወይስ የሚሊሻው ዘርፍ ኃላፊ ናቸው?
የሚሊሻ ኃላፊ ናቸው። የጸጥታው ኃላፊ አቶ ይስማው ነው የሚባሉት እሳቸው የሚሊሻ ጥፈት ቤት ናቸው።
ወደ የት ሆስፒታል ተወሰዱ? ወዲያው እነዛ ሰዎች የቆሰለ ሰው ቁጥር ይታወቃል ለመሆኑ?
እስኪ አሁን መጀመሪያ ላይ የመጡትን ለአንብብ። የደብረ ታቦር ሆስፒታል የጻፈውን
እሺ
ቁጥር ወጤ ይላል። ወገዳ ጤና ጣቢያ ማለት ነው። 2 57 157 4 ቀን 23 1208 ይላል። የቁስለኞች ስም ልንገርህ አሁን መጀመሪያ ላይ የተላኩት
እሺ
አገሬ ጌትነት ሆዷ ላይ ነው የተመታችው ነው የሚለው። ጌታዬ ጸጋ ወንድ ነው፣ ግራ ጭኑ ላይ ነው። ጌትነት ሞገስ ቀኝ እጁ ነው። ቸርነት ሽፈራው ግራ ጎኑ ነው። ሙሉ ምናለ ግራ እግሩ ነው። ክንድዬ ታምር ግራ ጎኑ ነው። ሀብታሙ ማሬ ጀርባው ላይ ነው ይሄ የተመታው። አብራራው አለም ነው ይሄ ኦልሬዲ ሞቷል። ውሃ ጽፈት ቤት ላይ ነው ጥቅ ላይ ይላል። ዳሻው ተስፋዬ ግራ እግሩ ነው። አዝመራው አይነበብም። የአባትም ጀርባው ላይ ነው። አበረ ያሲን ፊቱ ላይ ነው፣ አገጡ ላይ። አወቀ ገላ ነው፣ እግሩ ላይ ነው። ፊርማ አለ አልገረኝ። አበበ መኮንን ይላል የስማዳ ወረዳ ጤና ጣቢያ ባለሙያ ሪፈር አድርጎ የጻፈው።
ስንት ሰው ነው ማለት ነው? እዛ ጋር አሁን ዝርዝሩ ላይ የሚያዩት
ዝርዝሩ ላይ ስንት ሰው ነው?
አዎ
ዝርዝሩ ከተጻፈ በኋላ ሞተው የቀራሉ ወደዚህ ያልመጡ
ግን፣ እሱ አሁን ዝርዝር ላይ የስንት ሰው ስም አለ? አሁን እስቲ ይቁጠሩና ይንገሩኝ።
12 ሰው ነው አሁን ዝርዝሩ ላይ ያለው።
ዝርዝሩ ላይ ካሉት መካከል ነው እዛ የሞቱ ያሉት?
የሞቱ ያሉ እዛ ነው። አንደኛ ሁለት አምቡላንስ ነው ያለው።
እሺ
አንዱ አምቡላንስ በአንድ ዙር ሶስት ሰው፣ አንዱ አምቡላንስ በአንድ ዙር ሶስት ሰው ነው ይዞ የመጣው። ሌሎችን ይዞ መምጣት ስላልቻለ ደም ፈሷቸው ጭምር ነው እየሞቱ ያሉ።
እስከ ደብረ ታቦር ስንት ኪሎ ሜትር ነው?
በማዳ ከደብረ ታቦር 105 ኪሎ ሜትር ይሆናል ብዬ እገምታለሁ።
105 ኪሎ ሜትር እስኪሄዱ ድረስ እርዳታ አላገኙም?
ዝም ብለው ደማቸው፣ ሰውነታቸው፣ ልብሳቸው በደም እንደተነከረ ነው። በሐኪም ቤት በመጣፍ እየተቆረጠ ነው ልብሳቸው የወጣዳቸው።
የከተማይቱ ሌሎች ባለስልጣናት የተናገሩት ነገር አለ እንዴ?
እስካሁን ድረስ የከተማዋ ባለስልጣናት የተናገሩት ነገር የለም። እኛም ቀጥታ ከዛ ጋር የተያያዘውን ሳይሆን ህይወት የማትረፍ ስራ ነው ለመስራቱ ወደ ደብረ ታቦር ተከትለን የመጣ ነው።
እርስዎ ከዚህ ሰልፍ አዘጋጆች ወይም ከአስተባባሪዎቹ መካከል ነዎት ያሉት?
ያው ነዋሪ ነኝ እንደ ማንኛውም ኢትዮጵያዊ፣ ማንኛውም ሰው እንደሚሰማ ሁሉ ተሰምቶኝ ሰልፍ ላይ ወጥቻለሁ።
ስለ ትናንትና ስለ ዛሬ ውሎ በቅርብ የሚያውቁትን እንዲነግሩኝ ወደ መላ ኢትዮጵያ አንድነት ድርጅት የሰሜን ቀጣና ኃላፊ አቶ ሙሉቀን አይናለም ደውዬ ነበር።
ትናንትና ጀምሮ ባንግላ ከተማ 3 ሰዓት ላይ ተጀመረ መፈክር እያሰማ መሀል አስፋልት አድርጎ ወደ አዲስ አበባ መውጫ በመሄድ የአዲስ አበባን መንገድ በመዝጋት የዳሽን ቢራን ሳትሄላ በመንቀል መፈክራቸውን በማሰማት መሀል አስፋልት ይዘው እየተመለሱ እንደገና ወደ ማዶ ወደ ቀበሌ 3 እና 4 ወደሚባለው በመጓዝ ላይ እያሉ አንድ ታጣቂ ሰልፈኛው ካለፈ በኋላ ተኩሶ 4 ልጆችን አቆሰለ። ከዛ በኋላ ያለው የሰልፉ ሁኔታ ትንሽ የመበሳጨትና ወደ ቁጣ ነገር ተቀየረ። ከዛም የመታውን ከፊሉ ሰልፈኛ ሄደና ታጣቂውን ቤት የማቃጠል ስራ ተሰራ።
ይሄ ትናንትና ነው የሆነው?
የትናንትናው ነው። አዎ። እዛ ቀጥለው እንደገና ከፊሉም ተመልሶ የዳሽንን ሳብ አርማ ፖስተሩን አቃጥሎና ወደ ማረሚያ ቤት አካባቢ ደርሶ የመመለስ ነበረ እቅዳቸው። አሁን በአጋጣሚ የዳሽንን ፖስተር የለጠፈ አንድ ግሮሰሪ ባለቤት አንታ ሲባል አላነሳም በማለት ያው ከቤተሰቡ ጋር በመሆን ጥይት ተኮሱ። በዚህም የተነሳ ቤተሰቡ ጭምር ነው ባለቤቱም ራሱም ነው የተኮሱ ወደ ህዝቡ። በዚህን አጋጣሚ 1-6 ሰው ተጎዳ። ከእነዚህ ውስጥ አንድ በከፍተኛ ጉዳት፣ አንደኛ ህይወቱ አለፈ። እንደገና ለዛ ለግሮሰሪ ባለቤቱ ፖሊስ ነው ጥይት ሲያቀብል የነበረ አንድ የፋርማሲ ባለሙያም እንደዚያው ህዝቡ እርምጃ ወሰደበት። እሱም የማታ 3 ሰዓት ላይ ህይወቱ አልፎ ሄዶ ወደ ሀገር ቤት ተቀበረ። ገጠር ላይ
የሁለት ሰው ህይወት ጠፋ ማለት ነው። ትናንት
የሁለት ሰው ህይወት ጠፋ
ዳንግላ ላይ።
አዎ እንደገና የሚኒባስ ነበረችው የዚሁ ኢንስፔክተሩ ባለግሮሰሪ የዚያ ልጅ ህይወት እንደዚህ ወዲያው ከሆስፒታል ደርሶ ሲመለስ ህይወቱ ማለፍ ሲሰማ ከመናኸሪያ ወጣ፣ መኪናዋም ተቃጠለች ሚኒባሷ። የኢንስፔክተሩ
ማን ነው አቃጣዩ?
ህዝቡ ነው።
የመጀመሪያው ግድያም እንዴት ነው የተፈጸመው?
ባለ ግሮሰሪው ነው የዳሽን ቢራን ምልክት ታፔላ አንሳ ቢሉት አላነሳም በሚል ነው የተፈጠረው። እንትን
ሰውየው ዝም ብሎ ተኩስ ከፈተ ወይስ የተፈጸመበት የሀይል እርምጃ ነበረ?
ተኩስ ከፈተ ወደ ሰልፈኛው።
ለምን ተኩስ ከፈተ መጀመሪያ? እሱ በሀይል ሊያነሱ የሞከሩ ሰዎች ነበሩ ያንን ምልክት
አንሳ ሲሉት አታነሱም በሚል ነው ያው ግጭቱ የተፈጠረው።
ከሰልፈኛው መካከል ነው ከሰው መካከል ነው የተገደለው ማለት ነው የመጀመሪያው ሰው?
አንደኛው እነሱ ተኩስ የገደሉት ነው። ሁለተኛው ግን ከኒፌ ከያረጋር ጋር የነበረ ጥይት ሲያቀብል ታይቷል የሚባለው እንግዲህ በወቅቱ በዛ ለሪስፔክተሩ አሁን ሪስፔክተሩ የለም ባካዩ።
እንዴት ነው እሱ ደግሞ የተገደለው? እንዴት ነው ጉዳቱ የደረሰበት?
ህዝቡ ነው ያው ደብድቦ ነው ያው በእንትን ነው በመቀጥቀጥ ነው ያው።
ሌላ የደረሰ የመቁሰል አደጋ እንደዚህ አይነት ነገሮች አሉ?
ወደ 8 ሰው ቆስሎ በመታከም ላይ ይገኛሉ በሆስፒታል።
የጸጥታ ኃይሎች አልገቡም በዚህ መሃል?
ፖሊስና የጸጥታ ኃይሎች አሉ። ያው እነሱ ወደ ህዝብ የተኮሱ ነገር የለም። መከላከያም ህዝባዊ ፖሊስም አልተኮሱም ወደ ህዝብ።
በሌሎችስ አካባቢዎች ምን?
በሌሎች አካባቢ ያው አዲስ ቅዳም ታጥቃል ከወረዳ ላይ ትላንትና 3 ሰዓት ላይ የወጣ ህዝብ ተቃውሞውን እያሰማ ወደ እንጅባራ በመሄድ እንጅባራ ላይ ሰልፉን እንትኝነቱን ሲያሰማ ውሎ አሳወታት የተመለሰው። በዚህ አጋጣሚ ግን እንጅባራ ላይ የአራት ሰው ህይወት አልፏል። በተጨማሪም ዛሬ ብሎ እንደገና የሶስት ሰው ህይወት አልፏል።
እዛው እንጅባራ
ድምሩ እንጅባራ የሰባት ሰው ህይወት አልፏል።
እንዴት ነው ደግሞ እሱ የሆነው?
ግጭት ነው ማለት እየተደበቁ ነው የመሷቸው እነሱ። መከላከያ ይሁኑ ታጣቂ ይሁኑ አይታወቅም፣ ያው ሲወድቁ ነው የሚታየው ያሉ መረጃው።
ከህዝቡ ነው ይሄ ሰው የሞተው ወይስ ከታጣቂዎች ነው?
ከህዝቡ ነው።
ምን ሲያደርጉ ነበረ እነዚህ የተገደሉ ሰዎች በተተኮሰባቸው ጊዜ?
ዝም ብለው ሰልፍ ነው ተቃውሞ እያሰሙ ሲሄዱ ነው። የዛሬዎች ግን አንድ የሚኒሻ መምሪያ ኃላፊ ትላንትና ተኩሶ ሰው ገድሏል። የእሱን ልጅ ለመግደል ወደ ቤት ሲሄዱና ቤቱን ለማፍረስ ሲሄዱ ከመከላከያዎች ጋር ነው ግጭት የተፈጠረው። ሌላው ደግሞ የባህሪ ጽህፈት ቤትን ለማቃጠል ያን ለማፍረስና ለማቃጠል ሲሄዱ ነው ከዛ ላይ መከላከያ ጋር ነው የተመቱት። እንጅባራ
እና ቤቱ ተቃጠለ።
ቤታው ያው ከስርዓቱ ጋር ቀጥታ ግንኙነት ያላቸው ሁለት ቤቶች ተቃጥለዋል።
የባህዴን ያሉኝ ጽህፈት ቤት ተቃጠለ።
እሱ እስከ ትናንትና ድረስ እንዳልተቃጠለ ነው።
ዛሬ ነው መሰለኝ የገዳዩን ልጅ ለመግደል ሲሄዱ ነበረ ግጭት የተነሳው ያሉኝ።
አዎ ዛሬ ነው።
እና ልጁስ እንዴት ነው? ሌላ የደረሰ
ተገሏል ነው የሚሉኝ። ተገሏል ነው ያሉኝ። እዙ ልጁን ገሎታል ነው ያለኝ ኢንፎርሜሽን።
አባትየው ምንድን ነው ኃላፊነታቸው?
የጸጥታ ዘርፍ የመምሪያ ኃላፊ ነው የዞኑ አቶ ታፈረ ይባላል። እና ተኩሶ እንደገደለ ያው ህዝቡ በይታ ውስጥ ስለገባ ነው ይህን እርምጃ ሊወሰድ የቻለው።
እንጅባራ የጸጥታ ኃላፊ ናቸው ማለት ነው?
አዎ የዞኑ የአስሩ ወረዳ ማለት ነው።
እነዛን ሰዎች ተኩሶ የገደላቸው ማን እንደሆነ ይታወቃል?
አይ አይታወቅም። ያው መከላከያ አለ ፌደራል እንዳለ ነው እዛ።
ዛሬ ሞቷል ያሉኝ ሰው ስንት ነው? እንጅባራ ላይ
3 ሰው ነው እስካሁን ድረስ።
3 ሰው የሚሉኝ ከሰልፈኛው ውስጥ ነው ከዛ ከአጥቂዎቹ ውስጥ ነው ወይስ ደግሞ ይሄንን ልጅ ሳይጨምር ማለት ነው? የአቶ ታፈረን ልጅ ሳይጨምር ማለት ነው?
ሳይጨምር
4 ሰው ነው ማለት ነው በጠቅላላው?
4 ሰው ማለት ነው።
ስለዚህ ትናንትናና ዛሬ ስንት ሰው ነው የተገደለው ማለት ነው? እንጅባራ ላይ
8 ሰው
ማለት ነው
መሆኑ? አዎ ፋግት አለ ከማወር አዲስ ቅዳም ወረዳ ላይ የአንድ ግለሰብ ቤት እና መኪና ተቃጥሏል።
እንዴት ተቃጠለ እሱ ቤት?
ያው ከስርዓቱ ጋር በሚለው ግንኙነት አለው በሚለው ያው መሬት ጋር አግባብ ወስዷል እና እንደዚህ አላለማበትም የሆነ ከዛ ጋር በተያያዘ ነው ያው ያቃጠሉት። መኪናና ገልባጭ መኪናና ቤቱን ነው ያደረጉበት።
ምን ሆነ መኪናው?
ተቃጥሎታል።
ሰውየውስ ደህና ነው?
ሰውየው የለም፣ በአካባቢ የለም። እንግዲህ ዛሬ ዳንግላ ላይ ከስርዓቱ ጋር ስርዓቱን ሽፋን በማድረግ በህዝብ ላይ በደል ሲፈጽሙ የነበሩ ናቸው በማለት ህዝቡ ወደ 6 ቤቶች አቃጥሏል።
ዳንግላ ውስጥ?
አዎ።
የማን ቤቶች ናቸው እነዚህ ቤቶች?
የመንግስት ሹማምንት ናቸው። ያው ስማቸውን መግለጽ ያስፈልጋል?
አዎ፣ በእጅ ካለ።
አዎ፣ አንደኛው ከንቲባው ነው የሙላት ሸቱ ይባላል። ዳዊት ብርሃኑ የብአዴን ጽሕፈት ቤት ኃላፊ፣ ያለው ዘለቀ የደንብ ማስከበር የስራ ቤት መሪ፣ ኢብሬ መሐመድ የሚባል የቀበሌ ምክትል ስራ አስኪያጅ፣ መንግስቴ ዳኛው የህንጻ ሹም እና የአገልግሎት ጽሕፈት ቤት ስራ ተወካይ ስራ አስኪያጅ። እነዚህ ቤቶች እንደገና ሳጅን አየ ነው የሚባል ትራፊክ፣ እነዚህ ናቸው። እነዚህ ቤቶች ዛሬ ተቃጥለዋል።
ሌላ የተወሰደ እርምጃ አለ? የሀይል እርምጃ የሚሆን ምንም?
የሀይል እርምጃ የለም። ያው መከላከያም ፌዴራልም አለ። ያው ጥይት አልተኮሱም። ግን አሁን ይህን መረጃ እየሰጠሁ ባለበት ሰዓት ላይ ያው የተወሰነ እንትን አለ፣ ግጭቶች አሉ። ከገጠር የመጡ እንትኑን ለመቀላቀል የመጡ ሰልፉን ለመቀላቀል የመጡ አሉ። ከእነሱ ጋር የተወሰነ ግጭት እንዳለ ነው አሁን እየተነገረኝ የነበረው።
እሺ።
እና ትንሽ ሰው ሳይጎዳ እንዳልቀረ ነው ያው ያለኝ መረጃ።
ጉዳት ማለት
ያው ተኩስ አለ፣ ወደ ሰው ተኩሷል ነው የሚሉት። ያው ያልተጠናከረ ስለሆነ ነው።
እሺ።
እንጂ ሰው እንደተጎዳ ነው ያለው ነገር። ድርቤቴም ያው ድርቤቴም መራዊም ከፍተኛ የሆነ እንትን አለ። እነዚህ ነው ይህን የሚመስለው እንግዲህ።
ስማዳ አካባቢ ስላለው ሁኔታ የደረሰው መረጃ አለ?
ስማዳ ለጊዜው አልደረሰኝም። አንበሳ ሜደው ጎንደር አንበሳ የሚባል ዛሬ አው ሰልፍ ላይ ናቸው።
እርስዎ የሰሜን ቀጣና የመኢአድ ኃላፊ ነዎት አይደለም?
አዎ።
እሺ አቶ ሙሉቀን አንድ እስቲ ጥያቄ ላንሳሎት። ይሄ ሁኔታ አሁን ስንመለከተው ወደ ኃይል ሁኔታዎች ወደ ግጭት ሁኔታዎች እየገቡ እየተባባሰ ያለ ነው የሚመስለው። ለምሳሌ ያህል ባንዲራ በኃይል ማውረድና መቀየር፣ ታፔላው ማውረድ፣ ቤቶች ማፍረስ፣ ማቃጠል፣ ልጅ ተገደለ ያሉኛል እና እንደዚህ አይነት ሁኔታዎች አሁን እየሰፉ የመጡ ይመስላል በዛ አካባቢና ምንድነው ወዴት የሚወስድ ነው የሚመስሉት ይሄ ሁኔታ? መያድስ በዚህ ሁኔታ ውስጥ ምንድነው ያደረገ ያለው?
አዎ አሁን ይሄ የተፈጸመ ያለው በየህዝቡ ቁጣ እንግዲህ ያው ገደቡን ማለፉን ነው የሚያሳየው። እንግዲህ ምንድነው መሆን አልነበረበትም። እንደዚህ አሁን የተህይወትም ሆነ የንብረት መውደም ምንም ፋይዳ የለውም። በአገሪቱ ላይ የሚያመጣው ተጽዕኖ ቀላል አይደለም፣ ግን ምንም ማድረግ አይቻልም። ይህ ነገር የ25 ዓመት ብሶት እንደ መነሻ ሆነ እንጂ አሁን የወልቃይት የማንነት ጥያቄ እንደ መነሻ ሆኖ ነው አሁን ይኸው ህዝቡ ቁጣ ላይ እንደዚህ አይነት ነገር ያደረገው እና ይህ በተቻለ መጠን መንግስት ራሱን ቆም ብሎ አይቶ በኃይል ይህን ነገር ከመጠቀምና ከመደፍጠጥ ይልቅ ጥያቄዎችን ቆም ብሎ ቢያይና ወደ ድርድርና የተለያየ መንገድ የሚመጣበት ነገር ቢሆን ነው የሚመታችን ይመስለኝ። ያ ካልሆነ ግን አሁንም የከፋ ነገር ነው የሚሆነው።
በሁሉም አካባቢዎች ያለውን ሁኔታ አስመልክቶ ጠቅለል ያለ ማብራሪያ እንዲሰጡኝ የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚደንት አቶ ሙሉጌታ አበበን ጠየቅኩኝ።
ስባዳ ልጀምርም።
እሺ።
ስባዳ ዛሬ ትይንታ ወጥቶ ነበረ። በተደረገው ሰላማዊ ሰልፍ ከፍተኛ የጸጥታ ኃይሎች በወሰዱት እርምጃ 6 ሰው ሲሞት 20 ሰው መቁሰሉን ለማወቅ ችያለሁ።
ስማዳ ላይ ደውዬ ያነጋገርኳቸው ሰዎች ነበሩ፣ ደብረ ታቦርም ያነጋገርኳቸው ሰዎች ነበሩ እና መጀመሪያ 4 ሰው ሞቶ እንደነበረ ሆስፒታል ነው ያለሁት ብለው ነው የነገሩኝ። ደብረ ታቦር ሆስፒታል 4 ሰው ሞቶ እንደነበርና አሁን እዛ ከደረሱ በኋላ 7 ሰው መሞቱን ነግረውናል ብለው 11 ሰው ነው የሞተው ብለውኝ ነበረ። ስማዳ ላይ ይሄ መረጃ ያለሁትም የእርስዎ ትንሽ ለየት ስላለብኝ ነው። 6 ሰው ነው የሞተው ነው
እኔ እስከሰራሁበት ድረስ መረጃውን 6 ሰው እንደሞተ መረጃ አለኝ። ከዛ በኋላ 5 ሰው ተጨማሪ ያለ ማለት ነው እንግዲህ በእነሱ አገላለጽ። እኔ ግን ያለኝ ዳታ 6 የሞተ 20 የቆሰለ ነው። ከቆሰሉ ሰዎች ምናልባት ወደ ሞቱት ሊካተቱ የቻሉ ሰዎች አሉ ማለት ነው በዚህ ግምት። እኔ ግን መረጃውን እስካሰባሰብኩበት ሰዓት ድረስ 6 የሞተ 20 ቁስለኛ ነው። ከደቡብ ጎንደር ሳንወጣ ወገራ ወረዳ ላይ እንደዚሁ 4 ከጸጥታ ኃይል 3 ከገበሬዎች በድምሩ 7 ሰው ሞቷል። ዛሬ መንገድ ዘግተው በሚደረገው የሰብአዊ ተባለን አትገቡም የተደረገው ትንቅንቅ ማለት ነው።
ወዴት ትገባላችሁ? አትገቡም
ወደ ከተማዋ ገብተው
ወደ ወገራ
ወገራ ወረዳ ላይ ወደ ከተማዋ ገብተው እነሱን ለማስጨነቅ ወይም እንግዲህ ለመበተን ሰልፉን ትይንተ ህዝቡን ለመበተን ገበሬውም ወደ ከተማ እንዳይገባ ለማድረግ ይሄ ነው የተደረገው።
4 የጸጥታ ሰው ከጸጥታ ኃይሉ 4 ሰው ተገድሏል ብለውኝ ነበርና እንዴት ሊገደሉ ቻሉ እነዚህ ሰዎች?
በህዝቡ በአመፁ ውስጥ ነው እንግዲህ በሚያደርጉት ተኩስ ልውውጥ። ያው ህዝቡም በወሰደ ያጸፋ መልስ በድንጋይ ይሁን በዱላ እንትኑን አላወቅኩም እንጂ ከጸጥታ ኃይሎች 4 ገበሬዎች 3
እና
በድምሩ 7 ሰው መሞቱ ነው።
የተኩስ ልውውጥ ነበረ ነው የሚሉኝ?
ከፍተኛ የተኩስ ልውውጥ እንደነበረ ነው መረጃ ያለን።
ማለት ከሁለቱም በኩል ሲተኩሱ ነበር ማለት ነው?
ከሁለቱም በኩል ከህዝቡም ከጸጥታ ኃይሉ።
ስለዚህ ሰው መካከል የታጠቁ ሰዎች ብረት የያዙ ሰዎች ነበሩ ማለት ነው?
ገበሬዎች መሀል የታጠቀ ሰው የለም ማለት አይቻልም። ገበሬ እንደምታውቀው የአማራ ማህበረሰብ ከመሳሪያ ጋር ቁርኝት ያለው ነው። ፍቃድ ያላቸው ገበሬዎች ታጣቂ ሊኖሩ ይችላሉ። ከሌ ብለን ማስቀመጥ ባንችልም ግን ከህዝቡ 3 ሰው ሲጎዳ ከነሱ 4 ሰው እንደተጎዳ ነው ያለን መረጃ። ወደ ምዕራብ ጎጃም ስንመለስ ሀዊ ዞን ዳንግላ ወረዳ ላይ የከንቲባውን ቤት አቃጥለዋል። የመሬት አስተዳደሩን ቤት አቃጥለዋል። የከንቲባው ቤት በሪሞት የሚከፈቱ ቤት እንደነበር ነው የነገሩት። ወደ 5 ቤት ተቃጥሏል ዳንግላ ላይ ማለት ነው። ህዝቡ ሆ ብሎ ወጥቶ እነዚህ ሰዎች ንብረታቸው ላይ እርምጃ ወስዶባቸዋል። በትላንትና ዕለት በተደረገው ሰላማዊ ሰልፍ ወይም ትዕይንተ ህዝብ አንድ የወረዳው ፖሊስ ወንጀል መርማሪ ሆቴል ነበረው። ሆቴሉ ላይ ወደ ሆቴሉ ሰዎች ወደ እኔ ሆቴል ይመጣሉ ብሎ አስቀድሞ ሚስቱ በሽጉጥ እሱ ደግሞ በነፍስ ወከፍ መሳሪያ ወይም በክላሽ ቤቴ ሊያጠፉ ነው ብሎ ወደ ህዝቡ ሲተኩስ ነበረ። ለመንግስትም ሳይሆን ለህዝቡም ሳይሆን ያስብ የነበረው ለማን ነው? ለራሱና ለሀብቱ ነበር ማለት ነው። በዚያ ህዝቡ ሰብሮ በመግባት ከቤት ውስጥ ቤቱን ንብረት አውጥተው ለማቃጠል ወደ ቤቱ ሲሄዱ በቤት ውስጥ 50 ባለ 20 ሊትር ዘይት፣ 50 ኩንታል ስኳር፣ አንድ ወንጀል መርማሪ ፖሊስ ቤት የተገኘው ማለት ነው። የንግድ ቤቱ
እና ምን ተፈጠረ?
ቤቱን አቃጥሎታል ህዝቡ። ያው እሱም ሰው ገሏል። ከእነሱም ጥይት ሲያቀብል የነበረው 1 ሰው ሞቷል። ከህዝቡም ወደ 8 ሰው ቆስሏል። ሁለት ሰው ሞቷል። ያንን በቁጥጥር ስር አውለው ቤቱን፣ ሆቴሉን፣ የንግድ ቤቱን አውድመው ሄደዋል። ሁለት ሰው ከህዝብ፣ አንድ ሰው ደግሞ ለፖሊሱና ለሚስቱ ይህ ሲያቀብል የነበረውን ህዝቡ እርምጃ ወስዶበታል። በድምሩ ሶስት ሰው ሞቷል ማለት ነው እና አምስት ቤት ወድሟል። ዛሬ የመንግስት የክልሉ ባለስልጣኖች የሹማምንቶቹ ቤት ፍትህ በኢትዮጵያ የለም፣ ሙስና ነግሷል፣ ማዕድን አያስተዳድረንም የሚል መፈክሮችን ሁሉ ያሰሙ እንደነበር ያስተጋቡ እንደነበር ነው እዚህ ላይ የምናየው። ከዚሁ ከአዊ ዞን ታመጣ ቻግኒ ላይ ደግሞ አንድ ሰው ሞቷል፣ ዘጠኝ ሰው ቆስሏል። አሁን አንተ ከደወልክ በኋላ ከመጀመሪያው ስልክ በኋላ አንድ ሰው እንደሞተ ደግሞ ነግረውኛል። በድምሩ ሁለት ሰው ሲሞት ወደ ስምንት ሰው ከቆሰሉት ውስጥ አንድ ሰው ሲሞት የቆሰሉት ስምንት ሰዎች ቻግኒ ላይ አለ።
በምን ሁኔታ ነው እነዚህ የተገደለውና የቆሰሉት ሰዎች?
ሰልፍ ወጥቶ ነው እምቢተኝነት፣ ህዝባዊ እምቢተኝነት።
ግጭት ነበረ ወይስ ዝም ብሎ ተተኮሰባቸው? እንዴት ነው የተፈጠረው መጀመሪያ ሁኔታው?
ሰልፉን ለመበተን የመተከል ዞን ጸጥታ ሰዎች የወሰዱት እርምጃ ነው። ሰልፉን ለመበተን ተኩሰው ነበር። በተኮሰ ጥይት ሁለት ሰው ሲሞት ስምንቱን አቁስለዋል። በእነዚህ ዙሪያዎች በአጠቃላይ በአማራ ክልል በዚህ አይነት ሁኔታ ነው። አሁን ባህር ዳርም አካባቢ ከፍተኛ ውጥረቶችና የጸጥታ ኃይል እየገባ እንደሆነ ምንም አይነት እንቅስቃሴ ማድረግ እንደማይቻል ነው እየነገሩኝ ያለው።
ምን ማለት ነው? ምንም አይነት እንቅስቃሴ ማድረግ አይቻልም?
ሰው በሰላም መንቀሳቀስ ወይ አንድ ሁለት ሶስት ሆኖ መሄድ አይችልም። ወጣቱ ቆሞ መነጋገር አይችልም። በየቀበሌው እየዞሩ ወጣቱን እየለቀሙ በመኪና እየጫኑ እየወሰዱ እንደሆነ ነው አሁን የደረሰኝ መረጃ። ባህር ዳር በዚህ አይነት ሁኔታ ውጥረት ነቅሶባታል። ከዛ ባሻገር እንግዲህ የእኛ ድርጅታችን መያድ ጠቅለል ያለ መግለጫ አውጥቷል። ዛሬ የአቋም መግለጫ
ምንድን ነው?
በዚህ አቋም መግለጫ ላይ ያው መንግስት ያስቀመጣቸው ቅድመ ሁኔታዎች አሉ። ለእነዚህ ጉዳዮች መንግስት መልስ የማይሰጥ ከሆነ፣ በአፋጣኝ ችግሩን የማይፈታ ከሆነ ለኢትዮጵያ ሕዝብ ጥሪ አቅርቧል። ድርጅታችን መያድ የሰላማዊ ትግሉን ወይም የሕዝቡን ትግል ሕዝባዊ ትግሉን በመምራት እንደሚገደድና ወደ ትግሉ በኃላፊነት እንደሚገባ አስምሮበታል። እነዚህ ጥያቄዎች የማይመለሱ ከሆነ ህዝባችን ሲያልቅ ቆመን የማናይ መሆኑንና ወደ ትግሉ የምንከላከል የምንመራ ለመምራት የምንገደድ መሆኑን አስምሮ የአቋም መግለጫ አውጥቷል ድርጅታችን። ሰሎሞን፣
አቶ ሙሉጌታ፣ እነዚህ ሁኔታዎች ቀስ በቀስ ወደ ኃይል ልውውጥ እየተሄዱ ናቸው። እንደነገሩኝ የተኩስ ልውውጦች ሁሉ እስከ መደረግ የደረሱባቸው ሁኔታዎች አሉ። ትናንትናም ከትናንትና ወዲያም እንዳብራሩልኝ ቡሬ ዳሞትን በመሳሰሉ አካባቢዎች፣ ኮሶበርን በመሳሰሉ አካባቢዎች፣ ዛሬም ወገራም ላይ በአዊ ዞን የከንቲባውን ጽህፈት ቤት መቃጠል እና ሌሎችን ቤቶችን መቃጠል አስመልክቶ ቀስ በቀስ ወደ ኃይል ግብግብ ወደ ኃይል ልውውጥ እየተገባ ያለ ይመስላል። በጸጥታ ኃይሎችና በሰው በሰልፈኛው መካከል ከሰላማዊ ሰልፍ ይልቅ ወደ ግጭቶች እያመሩ ያሉ ሁኔታ ያሉ ነው የሚመስለው። ይህንን ሁኔታ መኢአድ እንዴት ነው የሚገነዘበው?
ይህን ሁኔታ ምንድን ነው ከእለት ወደ እለት? ለዚህም ነው ሰላማዊ እርቅና የሽግግር መንግስት ለሰላማዊ እርቅ ብሔራዊ እርቅ ያስፈልጋል። ለዚህም የሰላምና የእርቅ መንግስት ሊቋቋም ያስፈልጋል ብሎ መያድ የሚያምነው ለዚህ ነው። በየትኛውም አቅጣጫ ሁለት ነገሮች አሉ። የኃይል እርምጃ ሲወሰድ ከአስለቃሽ ጭስና ከውሃ እንዲሁም ሰውን ሊጎዱ ከማይችሉ ነገሮች ላይ ያለፈ እርምጃ ከተወሰደ በማህበረሰቡና በመንግስት ውስጥ ምንድን ነው የሚፈጠረው? ቂመኝነት ወይም በቀለኝነት ነው የሚፈጠረው። ህዝቡ በሚወሰድበት እርምጃ አሁን ወደ በቀል ውስጥ እየገባ ነው። ባገኘው አጋጣሚ ወደ በቀል እየገባ ነው እየሄደ ያለው። ለዚህም ነው አስቸኳይ አፋጣኝ መፍትሄ ሊወስድ ይገባል፣ መፍትሄ ሊሰጠው ይገባል ብሎ መያድ የሚያምነው ለዚህ ነው። በዚህ ከቀጠለ ህዝቡ ወዴት እየሄደ ነው? የመንግስትን አካላትና የመንግስት ጸጥታ ኃይል ባየ ቁጥር ወደ በቀለኝነት እያመራ ነው የሚችለው። እሱ ግን ለችግሩ መፍትሄ ከመውሰድ ይልቅ ከመፍጠር ይልቅ እንደውም የአማራና የትግራይ ማህበረሰብ አስመስለው እስከ ማቅረብ ድረስ የሚፈልጉ የባድንም ሆኑ ሌላው አመራሮች እንዲህ አይነት ስሜት ነው ያላቸው። ይህንን ደግሞ መያድ አጥብቆ ነው የሚያወግዘው። የትግራይ ማህበረሰብ እና የአማራ ማህበረሰብ በሃይማኖትም፣ በባህልም፣ በአሚቻ በጋብቻ ተሳስሮ የኖረ እስከሆነ ድረስ ይህ ነገር በሁለቱ ማህበረሰብ ይፈጠራል ብሎ መያድ አያምንም። ምናልባትም አሁን በሚያደርጉት ርካሽ የፖለቲካ ትርፍ ለማግኘት በሚያደርጉት ቅስቀሳ ይሄ ሁሉ እንዳይፈጠር መያድ ያስጠነቅቃል፣ ለህዝቡም ጥሪ ያቀርባል። የማህበረሰብ ግጭት አይደለም ይሄ። የለውጥ ፈላጊዎችና የፍትህ ፈላጊዎች፣ የነጻነት ፈላጊዎች መብታችንን እናስከብራለን ብለው ህዝቡ ስለ መብቱ የሚያደርገው ትግል ነው እና ይህም ነገር እንዳይፈጠር ትግሉ ከሰላማዊ መንገድም ፈቀቅ እንዳይል መያድ ጥሪውንም ያቀርባል። ያስጠነቅቃሉ። ህዝቡ እያደረገ ያለው በሌላ መልኩ የጸጥታ ኃይል በሚወስደው እርምጃ ራሱን የመከላከል ሂደት ነው። አሁን ህዝቡ ባገኘው በአፈርም በድንጋይ በሌላም ነገር ወደዛ ወደሚያጠቃው ተኩሶ ወደሚገለው ኃይል የመወርወር እርምጃ የመውሰድ ሂደት የሚያሳየው እነሱ የሚጠቀሙት በጣም ከአቅም በላይ በሆነ ፓወር ስለሚጠቀም መንግስት ያንን እራሱን የመከላከል ህዝቡ የሚወስደው አማራጭ ነው እና ይቺ ሀገር ወደ አልተፈለገ ሁኔታ ከአቅም በላይ ወደሆነ ሂደት እንዳትገባ መያድ ከወዲሁ ጥሪውን የሚያስተላልፈው በተደጋጋሚ ከዚህ አንጻር ነው። ሶሎሞን፣
አንድ እንዲያጣሩልኝ የምፈልገው እንጅባራ ላይ የጸጥታ ኃላፊውን ልጅ ለመግደል ሲሄዱ የተገደሉ ሰዎች አሉ ተብሏል። ተኩስ ተከፍቶና ልጁም ተገደለ ነው የሚሉኝ። ሶስት ሰዎችም ሌሎች ተገድለዋል ብለው ነግረውኛል። እና ትናንትናም ደግሞ እንደዚሁ የተገደሉ ሰዎች ነበሩ እዛው እንጅባራ ከተማ ውስጥ ብለውኛል። እና እስቲ እነዚህንም መረጃዎች ያጣሩልኝ። በተጨማሪ
አጣራለሁም የተጣራም ነው የጸጥታ ዘርፍ ኃላፊው ወይም የሚሊሻ ዘርፍ ኃላፊው ኮሶቨር ላይ ከቲቢቪን እና ኮሶቨር አንድ ላይ በወጣ ጊዜ የኃይል እርምጃ እንዲወሰድ ትእዛዝ ሰጥቶ ስለነበረ ከታጣቂዎች የተተኮሰ ጥይት ነው ብሎ ህዝቡ እርስ በርሱ ባገኘው መረጃ መሰረት ይህንን የኃይል እርምጃ እንዲጠቀሙ ያደረገው አዛዡ ነው ብለው በማመን ወደ ቤት እሱን ፍለጋ ሲሄዱ ልጁን አግኝተው እንደገደሉት ነው ለእኔ የደረሰኝ መረጃ። ሶስት ሰዎች የተገደሉት ሰውየውን ፍለጋ በሄዱበት ጊዜ ሳይሆን በሰልፉ ጊዜ ነው። እነዚያ ሰዎች የተገደሉት ቀጥታ ሄደው እነዚህ ከህዝብ መሀል ሶስት ሰዎች ከሞቱ በኋላ ነው ወደ ሚሊሻ ዘርፍ ኃላፊው ቤት ቀጥታ ህዝቡ ያመራው። የተቀላቀሉ ነገሮች አይደሉም። በእነሱ ላይ እርምጃ ከተወሰደ በኋላ ይህን የሚያደርገን የሚያስገድለን የቀጥታ ዘርፍ ኃላፊው ነው፣ ስለዚህ እሱን ራሱን መያዝ አለብን፣ እሱ ላይ እርምጃ መውሰድ አለብን ብለው ሲሄዱ ነው እንግዲህ ከአጋጣሚ ልጁን አግኝተው። በእርግጥ ይሄ የሚደገፍ ነገር አይደለም። ሰውየው በሰራው ነገር ሌላው ትውልድ ዋጋ መክፈሉ አስፈላጊ ባይሆንም ግን ይህን እርምጃ የወሰዱት ከዚህ አንጻር ነው።
ዛሬ ብዙ ጉዳት ደርሶባታል ወደ ተባለችው ስማዳ ደውዬ የጸጥታ ኃላፊውን አግኝቼ ነበር። ለመናገር ፈቃደኛ የሆኑ አይመስልም።
ሄሎ፣
ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ይስማው ኖት?
አዎ።
እንደምን አመሸ አቶ ይስማው? ሰሎሞን አባተ እባላለሁኝ። እኔ ከአሜሪካ ድምፅ ራዲዮ ጣቢያ ነው የምደውልልዎት። ዛሬ ስማዳ ውስጥ ችግር ነበረ፣ ግጭት ነበረ፣ የተገደሉ ሰዎች ነበሩ፣ ወደ 11 ሰው ተገድሏል የሚል ሪፖርት ሰምቼ ነበርና የደወልኩልዎት። ስለዚህ ሁኔታ ልጠይቅዎት ነበር፣ ምን እንደተፈጠረና ለምን ግጭቱ እንደተነሳ።
አላወቅኩም ግን ልነጋግር ይሻላል።
እርሱ የጸጥታ ኃላፊ ነዎት አይደለም? ነበሩ አይደለም ከተማ ውስጥ ዛሬ? የክልሉ የመንግስት ኮሚዩኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን ከጋቢና ፕሮግራማችን ጋር ቀጥታ ቃለ ምልልስ አድርገው ነበር ዛሬ። ሄኖክ ስማግዜር አነጋግሯቸዋል።
እንግዲህ በክልሉ በባህር ዳር በዛሬው ዕለት የስራ ማቆም ሁኔታዎች ተከስተዋል። በትራንስፖርት፣ በአገልግሎት ሰጪ ተቋማት እና ወደ መጨረሻም ላይ በመንግስት ሰራተኞች፣ የመንግስት መስሪያ ቤቶች፣ ከዛም ቀደም ብሎም በዛሬው ዕለትም በሌሎች አጎራባች ዞኖች ያሉ ከተሞች እንደዚሁ እነዚሁ ክስተቶች ተከስተዋል። ሰልፎች ነበሩ፣ ግርግሮች ተፈጥረዋል። በዚህ ምክንያት የህዝብና የመንግስት ንብረት ውድመት ተከስቷል። የሰው ህይወትና አካል መታጣትም እንደዚሁ በአንዳንዶቹ ከተሞች ክስተቱ ተከስቷል። በተለየ ሁኔታም አንዳንድ ወገኖች ላይ የግለሰቦችን ቤት ማቃጠል፣ ንብረት ማውደም ጥፋቶች ጠፍተዋል። እናም ከዛም ባሻገር ያው የህብረተሰቡን እንቅስቃሴ የሚገቱ ተጽዕኖ የሚያሳድሩ ስራዎች ተሰርተዋል፣ በተጠቀሱት ቦታዎች ማለት ነው። በእነዚህ ዞኖች እንግዲህ ህብረተሰቡም እነዚህን ጉዳዮች ከሚሸከማቸው በላይ መሆን ችለዋል። መንግስትም እስካሁን በተለያዩ ጊዜያት በክልሉ በገጠሙ ችግሮች ጉዳዩን በትዕግስት ከህብረተሰቡ ጋር እየመከረ እየተወያየ ይዞት ነው የቆየው። አሁን ላይ ትናንትናና ዛሬ በደረሱት ጉዳቶች በተለይም በተደራጀ ሁኔታ ጥቃት የመሰንዘር፣ ንብረትን ማውደም፣ ህይወትን ማጥፋት እና ወደ ቀውስ ውስጥ የሚያመራ እንቅስቃሴ እና ሁከት እና ብጥብጥ እንዲነግስ የሚሰሩ ስራዎች ተከስተዋል። እናም አንዳንዶቹም የተደራጁ ናቸው። በዚህም ምክንያት የክልሉ መንግስት ይህንን ህግ የማስከበር የህብረተሰቡን ሰላም የማስጠበቅ ህይወቱንና ንብረቱን የመታደግ ግዴታ ስላለበት፣ ህገ መንግስታዊ ስርዓቱንም የመጠበቅና የማስጠበቅ ግዴታ ስላለበት ይህን ተልእኮውን በመወጣት ላይ ነው። በዚህም እጅግ ጥንቃቄ በተሞላበት ሁኔታ ለመንቀሳቀስ ጥረት እየተደረገ ነው።
አቶ ንጉሱ እዚህ ላይ ግን ጥንቃቄ የተሞላበት ህለው አቶ ንጉሱ ጥንቃቄ የተሞላበት
ለማስተካከል እርምጃ እየወሰደ ነው።
ጥንቃቄ የተሞላበት እርምጃ እየወሰደ እንደሆነ ነው የገለጹት። ግን በአጠቃላይ የደረሰ በሰው ህይወትም በዛሬው ዕለት መያድ ያወጣው መግለጫ አለ። በተለያዩ ከተሞች በርካታ ሰዎች መሞታቸውን ነው የገለጸው፣ የቆሰሉም አሉ። ይህንን አስመልክቶ በንብረትም በሰው ህይወትም የደረሰውን ጉዳት መጠን ታውቃላችሁ?
ቅድም እንደገለጽኩት በህይወት ላይ ጉዳት ደርሷል፣ በአካልም ላይ በንብረትም ላይ። ይሄ የመንግስትም የግልም ግለሰቦችም ነው። አንዳንዶቹ የመንግስት የልማት ተቋማትም ጭምር ጥቃት ደርሶባቸዋል። አሁን በዝርዝር በእያንዳንዱ ላይ በሰውም በንብረትም ላይ የደረሰውን ዝርዝር መረጃ በተደራጀ መልኩ የምንሰጠው ነው የሚሆነው። በአሁኑ ሰዓት ግን ጉዳት መድረሱንና ጉዳቱን ብቻ ሳይሆን የተከሰቱ ያሉትን ችግሮችና ሁከቶች፣ ግርግሮች መልክ ለማስያዝ ነው መንግስት እየተንቀሳቀሰ ያለው። በጉዳቱም ህይወታቸውን ለማትረፍ ህይወታቸው በአደጋ ላይ የወደቁ ወገኖችን ሕክምና በማድረግ ወደ ሕክምና ተቋማት በመውሰድ ይህንን ነው ክትትል እያደረገ ያለውና ሌሎች ወገኖች የሚሰጡት መረጃ በእኛ በኩል እንግዲህ መንግስት ነው ይህን ጉዳይ በኃላፊነት ይዞ እየሰራ ያለው። ትክክለኛውን መረጃ ወደፊት ነው የምንሰጠው። እርግጥ ነው ግን ጉዳቶች ደርሰዋል በልዩ ልዩ መልክ የሚገለጹ።
ከአማራ ክልልና ከፌዴራሉ መንግስትም ባለስልጣናት ጋር ተጨማሪ ቃለ ምልልሶችና ውይይቶችን ለማድረግ እንጥራለን። ቀደም ሲል የሰማችሁት የስማዳ ነዋሪ ድምፅ እንዲለወጥ የተደረገ በመሆኑ ተመሳሳይ ድምፅ ቢኖር በአጋጣሚ ብቻ የተፈጠረ መሆኑን እገልጻለሁ።